የ11ኛው ቀን ቪፓሻና ኮርስ የመምህር ጎንካ ንግግር። ከአንድ ቀን ወደሚቀጥለው እያለን ወደ ዳማ ኮርስ መዝጊያ ቀን ደረሰን። ስራችሁን ስትጀምሩ ራሳችሁን አሳልፋችሁ ለቴክኒኩ እንድትሰጡ ተጠይቃችሁ ነበር። ይህን ያደረጋችሁበት ምክንያት ለቴክኒኩ ትክክለኛ ግምገማ እውነተኛ ፍርድ ለመስጠት ነው። ይህን ራስን አሳልፎ መስጠት ለአስር ቀን ብቻ ነበር። አስሩ ቀኖች አልቀዋል። አሁን የራሳችሁ ባለቤት ናችሁ። ነፃ ናችሁ። ዳማ ሁል ጊዜ በሌላ ነገር ሳይሆን በራሳችሁ እንድትተማመኑ ነው የሚያደርጋችሁ። እቤት ሄዳችሁ ረጋ ብላችሁ ሁሉን ነገር አንድ በአንድ ከልሱት። ማንኛውም እዚህ የተማራችሁትንና የተለማመዳችሁትን ቴክኒክ በደንብ አጤኑት። እዚህ የተማራችሁት ነገር ትክክለኛ ነው? እውነተኛ ነው? ቁም ነገር አለበት ብላችሁ መልሳችሁ አዎ ከሆነ ብቻ ተቀበሉት። መለኪያው ሚዛን ይሄ ብቻ አይደለም፣ ሌላ መለኪያ። እዚህ የተማርኩት ነገር እውነተኛ ጥቅም፣ የሚታይ ጥቅም ይሰጣል ብላችሁ ራሳችሁን ጠይቁና አሁንም ከተስማማችሁ ብቻ ተቀበሉት። ሌላ አንድ ተጨማሪ መለኪያ፣ ይህን ብለማመድ ሌሎችን ፍጡራን እጎዳለሁ ወይስ ሌሎችንም እጠቅማለሁ ብላችሁ ጠይቁና እነዚህን ሶስት ፈተናዎች ቴክኒኩ ካለፈ፣ ማለትም ትክክለኛና ተጨባጭ ከሆነ፣ ጥቅም የሚሰጥ ከሆነ፣ እንዲሁም ሌሎችን የማይጎዳ ከሆነ፣ መቼም ትክክለኛ አእምሮ ያለው ሰው ይህን ለመቀበል አያወላውልም። ለአስር ቀናት እዚህ እየተለማመዳችሁት እንዳያችሁት ዝም ብሎ በስሜታዊነት ወይም እምነት ብቻ መቀበል ምንም ጥቅም የለውም። አንድ ሰው በተግባር መቀበል አለበት፣ በልምድ ደረጃ መቀበል አለበት። ምክንያቱም ዳማ በዕለት ተዕለት ህይወት ላይ መንጸባረቅ አለበት። ስለዚህ በየጊዜው መለማመድ ያስፈልጋል። ከአስር ቀን በፊት ቴክኒኩን እንድትቀበሉ ተጠይቃችሁ ነበር። ነገር ግን አሁን ቴክኒኩን የምትቀበሉት ራሳችሁ በራሳችሁ ነጻ ፍቃድ ነው። አሁን ሁሉ ነገር ገብቷችኋል ማለት ነው። ራሳችሁን አሳልፋችሁ ለዳማ ትሰጣላችሁ። ሕይወቴን በሙሉ በዳማ መኖር አለብኝ ብላችሁ። በዚህ አይነት አንድ ሰው የቻለውን ያህል በዳማ ለመኖር ከተፈጥሮ ጋር ጎን ለጎን ለመኖር ራሱን ያዘጋጃል። ተግባራዊ የዳማ ክፍል ነው ሁሉን ጥቅም የሚሰጠው። አንድ ሰው እንደዚህ አይነት ሜዲቴሽን ማዕከል የሚመጣውም ተግባራዊን የዳማ ክፍል ለመማር ነው። ስታደርጉም የነበረው ይህንኑ ነበር። ከንጋቱ 10 ወይም 10:30 እስከ ምሽቱ 3 ወይም 3:30 መለማመድ፣ መለማመድ፣ መስራት፣ መስራት። አዎ በየምሽቱ የቴክኒኩን ፍሬ ነገር ግልጽ ለማድረግ የዳማ ንግግር ይደረግ ነበር። ነገር ግን እነዚህ ንግግሮች ሲደረጉ አንዳንድ ጠለቅ ያሉ የቴክኒኩ ገጽታዎች ይገለጻሉ። ዳማ ዓለም አቀፋዊ ስለሆነ ከሁሉም ሀገር፣ ባህል፣ ሃይማኖት ለመሳተፍ ይመጣሉ እና አንዳንድ ተማሪዎች አንዳንድ የቴክኒኩ ገጽታ አይዋጥላቸውም። ስለዚህ ከባህላችሁ ወይም ሃይማኖታችሁ ጋር የማይጣጣም ወይም የሚቃረኑ ነገሮች ከሰማችሁና መቀበል ካልፈለጋችሁ አትቀበሉት። የመሰላችሁን ብቻ ተቀበሉት። ነገር ግን ተግባራዊውን የዳማ ክፍል በተመለከተ አንድም ሰው ከየትኛውም ባህል ወይም ሃይማኖት ሲቃረን አጋጥሞኝ አያውቅም። እንዳልኳችሁ የማትስማሙበትን የቴክኒኩን ትምህርታዊ ገጽታ ባትቀበሉትና ወደ ጎን ብትተውት ምንም አትጎዱም። ወደፊት ይህም ተቀባይነት አለው ብላችሁ ከተቀበላችሁት ጥሩ፣ ካለበለዚያ ምንም አልቀረባችሁም። ተግባሩ ነው ጠቃሚ ነገር። ልክ እናት ለልጇ በጣም የሚጣፍጥ ምግብ እንደምታዘጋጅ ሁሉ ንግግሩም በፍቅርና በርህራሄ ተሞልቶ የተሰጣችሁ ይህ ተግባራዊ ክፍል ግልጽልጽ እንዲልላችሁ ነው። በሀገራችን አንድ ኪር የሚባል ከወተት፣ ከሩዝ፣ ከደረቅ ፍራፍሬና ከስኳር የሚሰራ በጣም የሚጣፍጥ ምግብ እናት አዘጋጅታ ለልጇ ታቀርባለች። ከዛ ማሙሽ ደግሞ አልበላም ይላል። ምነው ለምን አትሞክረውም ሲባል ጥቁር ድንጋይ ውስጡ አለበት። እረ ጥቁር ድንጋይ አይደለም፣ የቆንጆ ቅመም ነው፣ የራሱ ጣዕም አለው ትለዋለች። ነገር ግን ልጁ አሁንም ጥቁር ድንጋይ አለበት፣ ጥቁር ድንጋይ አለበት ብሎ መጮህ ጀመረ። መቼም እናት ምን ታደርግ፣ እሺ በቃ ጥቁር ድንጋይ ብለህ የምትለውን አውጣና የቀረውን ተመገብ ብትለው የህብድ ልጅ እንዳለ ሳህኑን በእግሩ አሽቀንጥሮ ጥሎ ጥቁር ድንጋይ ነበረበት፣ ጥቁር ድንጋይ ነበረበት እያለ ማልቀስ ጀመረ። በተመሳሳዩም እናንተ በትምህርቱ ውስጥ ጥቁር ድንጋይ ብላችሁ የምታስቡትን አውጡና የቀረውን ተጠቀሙበት። ነገር ግን ተግባራዊውን ክፍል በተመለከተ ምንም ነገር መነካት የለበትም። የመጀመሪያው ተግባራዊ ክፍል ሲላ ከመጥፎ ስነ ምግባር ተቆጥቦ ንጹህና ሰላማዊ ኑሮ መኖር ማለትም በአካልና በቃላት ሌሎችን ፍጥሮች አለመጉዳት ነው። ምክንያቱም ሁልጊዜ ሌሎችን በአካል ወይም በቃላት ስትጎዱ ራሳችሁንም አብራችሁ እየጎዳችሁ ነው። ይህ የተፈጥሮ ህግ ነው። የየትኛውም ወገን ወይም ሃይማኖት ብትሆኑ ከዚህ አታመልጡም። ተፈጥሮ ለማንም አያዳለም። ሌላው ተግባራዊ ክፍል ሰማዲ ነው። የራሳችሁን አእምሮ መቆጣጠር መቻል። ማንኛውም የአእምሮ ባሪያ ሆኖ የሚኖር ሰው ህይወቱ የመከራ ህይወት ነው። ታዲያ ይህን የሚቃወም ማን ነው? ሌላው ተግባራዊ ክፍል ፓኛ ነው። አእምሮን ከአጠቃላይ ጉድፎች ነፃ ማውጣትና የፍቅር ርኅራሄና በጎ አድራጎት ባህሪ በውስጥ ማሳደግ። ይህም በሁሉም ተቀባይነት አለው። በተጨማሪ ይህ ተግባራዊ የዳማ ክፍል ነው በህይወት ላይ ጥቅም የሚሰጠው። ሁሉንም ትምህርት እንኳን ተቀብላችሁ ምንም የማትለማመዱ ከሆነ ምንም አይነት ጥቅም አታገኙም። አንድ ታሪክ። አንድ ወጣት ፕሮፌሰር በጣም በጣም የተማረ ግን ገና በህይወት ያልበሰለ በመርከብ ውስጥ ይጓዝ ነበር። በመርከቡ ውስጥም አንድ መሃይም ሽማግሌ አብረውት ይጓዙ ነበር። አንዳንድ እኚህ ሽማግሌ ወደ ፕሮፌሰሩ ክፍል እየመጡ አንዳንድ ነገሮችን ያዳምጡና ምን አይነት የተማረ ጎበዝ ሰው እያሉ በአድናቆት ይሞሉ ነበር። አንድ ቀን ሽማግሌው ከፕሮፌሰሩ ክፍል ሊወጡ ሲሉ አባባ ጂኦሎጂ ተምረዋል እንዴ? አላቸው። ምንድን ነው እሱ ልጄ? ብለው ጠየቁት። ኦ ጂኦሎጂ ማለት ስለ መሬት የሚያስረዳ ሳይንስ ነው። ተምረዋል? አይ እኔ በሕይወቴ ትምህርት ቤት ሄጄ አላውቅም፣ ስለዚህ ምንም አልተማርኩም አሉት። ወይኔ አባባ የሕይወቱን አንድ አራተኛ በከንቱ አጥፍተዋል አላቸው። ከዛ ሽማግሌው በጣም አዘኑ። እንደዚህ አይነት የተማረ ሰው የሕይወትን አንድ አራተኛ አጥፍታል ካለኝ መቼም እውነት መሆን አለበት፣ የሕይወቴ አንድ አራተኛ በከንቱ ባክኗል ማለት ነው እያሉ እያዘኑ ሄዱ። የሚቀጥለው ቀን አሁንም ከረጅም ንግግር በኋላ አሁንም ሽማግሌው ሊወጡ ሲሉ አባባ ውቅያኖሶሎጂ ተምረዋል አላቸው። ምንድን ነው እሱ ደግሞ? የውቅያኖስ ሳይንስ ተምረዋል? ሽማግሌውም እንዳልኩ ልጄ እኔ ምንም ነገር አልተማርኩም አሉት። ከዛ ወጣቱ አይ አባባ ግማሹን የህይወቱን ጊዜ በከንቱ አባክነዋል አላቸው። አሁንም ሽማግሌው እያዘኑ ወጡ። ወይኔ ግማሽ ህይወቴን በከንቱ አባክኛለሁ ማለት ነው እያሉ። አሁንም በሶስተኛው ቀን አባባ ሜቴዎሮሎጂ ተምረዋል? ይህ ደግሞ ምንድን ነው? የአየር ሁናቴ፣ የዝናብ ሁናቴ፣ የነፋስ ትምህርት ነው። ተምረዋል? አልተማርኩም ማለት አይ አባባ የህይወቱትን ሶስት አራተኛ በከንቱ አባክነዋል አላቸው። አሁንም ሽማግሌው እያዘኑ ወጡ። የሚቀጥለው ቀን የሽማግሌው ተራ ነበረ። ወጣት ፕሮፌሰር፣ ወጣት ፕሮፌሰር እያሉ እየሮጡ ገቡና ለመሆኑ ዋኖሎጂ ተምረሃል አሉ። ምንድን ነው ዋኖሎጂ አባባ? ዋና ትችላለህ? ኖ አባባ ዋና አልችልም። በጣም አዝናለው ወጣት ፕሮፌሰር፣ ህይወትህ ሙሉ በሙሉ በከንቱ ባከነ። መርከቧ እየሰመጠች ነው። ዋና የሚችሉ እየዋኙ ወደ ዳር ሄደው ራሳቸውን ማዳን ይችላሉ። ዋና የማይችሉ ግን አብረው ከመርከቧ ጋር መስመጣቸው ነው። በጣም አዝናለው ወጣት ፕሮፌሰር አሉት ይባላል። አዎ ባለም ላይ የሚገኙትን ሎጂዎች ተክላላ መማር ትችሉ ይሆናል። ግን ዋኖሎጂ ካልተማራችሁ ምንድነው እነዚህ ሎጂዎች ጥቅም? ዋኖሎጂ ደግሞ ውሃን ሳትነኩ ዝም ብላችሁ ስለ ዋና ብትወያዩና መጽሐፍ ብታነቡ ምንም ዋጋ የለው። ሁሉም እውቀት በተግባር ካልተተረጎመ ምንም ጥቅም የለውም። እናንተ ዋናን መለማመድ አለባችሁ። ምክንያቱም ይህን የመከራ ውቅያኖስ ዋኝታችሁ አቋርጣችሁ ወደዚያኛው ከመከራ ነፃ ወደ ሆነው ማዶ መሻገር አለባችሁ። የተግባራዊ ዳማ ክፍል ልክ ዋና እንደመለማመድ ነው። እና ይህን የመከራ ውቅያኖስ እንዴት በዋና መቋረጥ እንደሚቻል ተለማምዳችሁ ከዛ ራሳችሁን ከመከራ አድኑ። ማንኛውም ሰው ወደ ኮርስ የሚመጣው የዳማን ተግባራዊ ክፍል ለመማር ነው። ካለበለዚያማ ለምን እንደዚህ አይነት የአስር ቀን እስር ቤት ውስጥ በከንቱ ጊዜያችሁን ታሳልፋላችሁ? እቤታችሁ ዝም ብላችሁ መጽሐፍ ማንበብ ወይም የተቀዳ ድምፅ ማዳመጥ ትችላል ነበር እንዴ? ለምን አስር ቀን በከንቱ ይባክናል? ምክንያቱም ተግባራዊውን የዳማ ክፍል ለመማር ሲላ፣ ሰማዲ፣ ፓኛን ለመማር በእነዚህ አስር ቀናት እጅግ በጣም አጭር እርምጃ ነው በጎዳና የተጓዛችሁት። መንገዱ በጣም ረጅም ነው። እኔ ነገሩን ማራከስ አይደለም። ይህ የመጀመሪያ እርምጃችሁ በጣም ጠቃሚ እርምጃ ነው፣ ምክንያቱም በትክክለኛው ጎዳና ጉዞውን ጀምራችኋል። ስለዚህ በጣም ወሳኝ እርምጃ ነው፣ ግን በጣም ሚጢጢ እርምጃ ነች። ልክ አትክልትን በጣም ጥሩ መሬት ላይ እንደመትከል ማለት ነው። ትንሽ ችግኝ ብቅ ብላለች። ይህቺ ችግኝ እስክትጠነክር ድረስ ብዙ ጥንቃቄ ያስፈልጋታል። ልምድ ያለው ገበሬ መንከባከብ ያውቅበታል። ከብቶች እንዳይበሏት ከለላ አጥር፣ ውሃ በየሰዓቱ፣ ፀሐይ በየሰዓቱ እያለ እየተንከባከበ ብቻ ወደ ወፍራም ግንድ ያለውና ስሩ በጣም ወደ ሰደደ ትልቅ ዛፍ ትለወጣለች። ከዛ ምንም አይነት እንክብካቤ አያስፈልገውም። እንዲያውም ያ በስንት ድካም ያደገ ዛፍ አሁን የሚያመርተው ሁሉ ለኛ ነው። ፍሬዎቹ ለኛ፣ ጥላው ለኛ። በተመሳሳይ ሁናቴ አሁን የተማራችሁትን ዳማ እስኪጠነክር ድረስ ብዙ ጥንቃቄ ከእናንተ ይጠብቃል። ከብቶች እንዳይበሉት የአጥር ከለላ ያስፈልገዋል። ምን አይነት አጥር? ኮርሱን ጨረሳችሁ ወደ ቤታችሁ ስትመለሱ ዘመዶች ወይም ጓደኞች በዚህ አስር ቀን የት እንደሄዳችሁ ሊጠይቋችሁ ይችላሉ። በዳማ ምስጢር የለም። ገጹ የተገለጸ መጽሐፍ ነው። አሁን ባላችሁበት ደረጃ ሌሎችን ለማስተማር ገና በቂ እውቀት የላችሁም። ነገር ግን የተማራችሁትን ፍሬ ነገሩን ባጭሩ ማስረዳት ትችላላችሁ፣ እና የተማራችሁትን በግልጽ ታስረዳላችሁ። አዳማጩም ሙሉ በሙሉ ላይገባው ስለሚችል ይህማ የሌላ ሰው ሃይማኖት ነው፣ የሌላ ሰው ሃይማኖት መለማመድ በጣም አደገኛ ነው ሲላችሁ እናንተ ልትደናገጡና ልምምዱን ልታቆሙ ትችላላችሁ። ግን አጥራችሁን ትከልላላችሁ። አየህ፣ እኔ ምንም አይነት ሃይማኖት እየተለማመድኩ አይደለሁም። እኔ እየተለማመድኩት ያለሁት በዚህ አጥር ውስጥ ነው። በዚህ አጥር ውስጥ ደግሞ ሲላ፣ መጥፎ ነገርን ከማድረግ መቆጠብ። ይህ ከምን አይነት ሃይማኖት ጋር ይገናኛል? ሁለተኛው ሰማዲ፣ አእምሮን ማሰባሰብና አእምሮዬን ለመቆጣጠር መሞከር። የማሰባሰብበት መሳሪያ ደግሞ የራሴን ትንፋሽ ነው። ስለዚህ እስከ ሃይማኖት ጋር ምን አገናኘው? ሶስተኛው ፓኛ፣ አእምሮን ከስር መሰረቱ ከጉድፉ ማጽዳት። ለዚህም የምጠቀመው መሳሪያ በሰውነቴ ላይ በሚከሰቱት የሰውነት ስሜቶች። ይህ እስከ ሃይማኖት ጋር ምን አገናኘው? አራተኛው ሜታ፣ በውስጥ ያሳደግኩትን ሰላምና ፍቅር ለሌሎች ማካፈል፣ እንዲሁም የፍቅርና የርኅራሄ ባህሪ በውስጤ ማሳደግ። ይህስ ምን ችግር አለው? ከእነኚህ ውጭ ስላሉ ጉዳዮች እኔ ምንም አያገባኝም ብላችሁ አስረዱ። በቀን ሁለቴ ለአንዳንድ ሰዓት አትክልታችሁን ውሃ ማጠጣት አለባችሁ። እንደ ሕይወታችሁ ፕሮግራም በቀን ሁለቴ ሜዲቴሽን መለማመድ አለባችሁ። አዲስ ተማሪዎች ብዙውን ጊዜ ይህን ሲሰሙ ትንሽ ይነጫነጫሉ። እኔ ለራሴ በጣም በስራ የተጠመድኩኝ፣ እንዴት አድርጌ ነው በቀን ሁለት ሰዓት የማገኝለት በማለት። ለዚህ ጠንካራ አቋም መውሰድ አለባችሁ። ልክ ቪፓሽናስ ትጀምሩ ለአንድ ሰዓት ያህል አቀማመጣችሁን እንዳትቀይሩ ጠንካራ አቋም ወይም አዲታና እንድትወስዱ ተደርጎ ነበር። መጀመሪያ አካባቢ በጣም አስቸጋሪ ነበር። እናንተ የቻላችሁትን ያህል ትሞክራላችሁ፣ ግን በጉልበት ምክንያት ያቅታችሁ ነበር። ነገር ግን ከጥቂት ቀናት በኋላ ምንም ሳትንቀሳቀሱ ለአንድ ሰዓት ሙሉ መቀመጥ ቻላችሁ። በተመሳሳይ ሁኔታ አሁንም ለሜዲቴሽኑ አዲታና ወሰዱ። ቢያንስ ለአንድ ዓመት ያህል የፈለገው ነገር ቢመጣ የዕለት ተዕለት ሜዲቴሽንን አላቋርጥም፣ ሲፈልግ የፈለገው ነገር ያምልጠኝ ብላችሁ ጽኑ አቋም ወሰዱ። ይህ ራሳችሁን ለማጠናከር እንጂ ለነገሩ ምንም ነገር አያመልጣችሁም። ከተወሰነ ጊዜ በኋላ በራሳችሁ ላይ እንደምታዩት በቀን 2 ሰዓት ስለሰጣችሁ ምንም ነገር እያመለጣችሁ አይደለም። እነኚህ ሜዲቴሽናቸውን የሚያቆሙ በጥቂት ቀናት ወይም ወራት ውስጥ ያቆሙታል። ነገር ግን ለአንድ ዓመት ያህል እንደምንም ከተለማመዱ እድሜ ልክ መቀጠል በጣም ቀላል ነው። ስለዚህ ለመጀመሪያው ዓመት በጠንካራ አቋም መስራት አስፈላጊ ነው። ወዲያው ለውጥ በራሳችሁ ላይ ማየት ትጀምራላችሁ። የእንቅልፍ ጊዜያችሁ ይቀንሳል። አንድ ሌሊቱን 7 ሰዓት የሚተኛ አሁን 6 ሰዓት የእንቅልፍ ጊዜ ይበቃዋል። 6 ሰዓት የሚተኛ 5 ሰዓት ይበቃዋል። ስለዚህ አንድ ሰዓት በቀላሉ ከእንቅልፍ ላይ ማትረፍ ይቻላል። እንዲሁም በዚህ ዕለት ተዕለት ልምምድ የሥራ ችሎታችሁ በጣም ይዳብራል። በማንኛውም ኃላፊነት ላይ የተሰማራ ማንኛውም ሰው ራሱን ቪፓሻና ከመጀመሩ በፊት ከነበረው የመስራት ችሎታና ፍላጎት ጋር ሲነጻጸር ብዙ ልዩነት አለው። በፊት በ8 ሰዓት የሚጨርሰውን ሥራ አሁን በ7 ሰዓት ከመጨረሱም ሌላ ምንም አይነት ድካም አይሰማውም። በፊት 8 ሰዓት ሰርቶ ውልቅልቁ የሚወጣው አሁን ያን ያህል ሰርቶ ገና እንደ አዲስ ሌላ መስራት ይችላል። ስለዚህ የመስራት ችሎታ በጣም ይጨምራል። አስተማሪ ኢሳያ ጁባኪን ለዚህ የበሩ ምሳሌ ናቸው። የተወለዱት በጣም ከደሃ ቤተሰብ ስለነበረ ለሳቸው ከፍተኛ ትምህርት ለመስጠት በቂ ገንዘብ አልነበረም። በተራ ጸሐፊነት የበርማውና ሂሳብ ክፍል ቢሮ ውስጥ የሥራ ሕይወታቸውን ጀመሩ። ከዛ በግል ጥረታቸው የተወሰነ ስልጣን አገኙ። በዚያን ጊዜ ካስተማሪያቸው ሳያቴጂ ቪፓሻናን ኮርስ ወሰዱ። ከዛ በርማ ነጻ ስትወጣ የመጀመሪያው የበርማ የሂሳብ ዋና ክፍል ኃላፊ ሆኑ። የሂሳብ ክፍሉ ቢሮ በጉቦና ባለ ጉዳይን በማጉላላት የታወቀ ነበር። ከዛ እሳቸው ሲሾሙ የሆነ ሕግ አወጡ። ለማንኛውም ጉዳይ በ48 ሰዓት ውስጥ ውሳኔ መሰጠት አለበት። ከአቅም በላይ ከሆነ ወደ እኔ ያስተላልፉት። ነገር ግን በ48 ሰዓት ውስጥ ውሳኔ ያልሰጠ ወይም ወደ እኔ ያላስተላለፈ የሆነ መጥፎ ዓላማ አለው ማለት ነው። ስለዚህ ከሥራው ይባረራል የሚል ሕግ ነበር። ነገር ግን ይህ ብቻውን ብዙም አልረዳም። በቢሮአቸው ውስጥ ቪፓሻና ማስተማር ጀመሩ። በየወሩ የ10 ቀን ኮርስ ቢሮአቸው ውስጥ ይካሄዳል እና አጠቃላይ በሂሳብ ክፍል ውስጥ የሚገኙት የመንግሥት ሠራተኞች ተራ በተራ ኮርሱን ወሰዱ። በጥቂት ዓመታት ውስጥ የቢሮ ከጉቦ ነፃ መውጣት የከተማው ወሬ ሆነ። የበርማ ጠቅላይ ሚኒስትርም በሁናቴው በጣም ረኩ። የሀገሪቱ ሌሎች ሚኒስትሮች እንደዚሁ ከጉቦና ሕዝብን ከመጉላላት ነፃ እንዲወጣ የሚፈልጉ አቀኛ ሰው ነበሩ። ስለዚህ ኡባኪንን ጠርተው እዛው ያሉበት ቦታ ሆነው ሌሎችን የሚኒስተር ቢሮዎች እንዲያስተካክሉ ትእዛዝ ሰጥቷቸው፣ በአንድ ወቅት የ4 የተለያዩ ዋና ዋና ክፍሎች ኃላፊ ነበሩ። ይህ ለአንድ ሰው በጣም ብዙ ኃላፊነት ነው። ነገር ግን እሳቸው በፈገግታ በየሄዱበት ጥሩ ውጤት እየሰጡ ተወጡት። የመስራት ችሎታ በጣም ያድጋል፣ ምክንያቱም አእምሮ በጣም ስለሚጠራ ወደ ችግሩ መንስኤ ጠልቆ ገብቶ ትክክለኛ ውሳኔ በቀላሉ መስጠት ይቻላል። በ55 ዓመታቸው ጡረታ መውጣት ነበረባቸው። ነገር ግን መንግሥት ያለሳቸው መንቀሳቀስ አልቻለም። ስለዚህ እስከ 3 ዓመት ድረስ አገልግሎታቸውን አራዘሙት። በሀገሪቱ ሕገ መንግሥት ከ3 ዓመት በላይ ጡረታ ማራዘም አይቻልም። ቢሆንም ሕጉ ለሌሎች እንጂ ለኡባኪን አይሰራም ተብሎ ተወሰነ። ከዛ 4 ዓመት፣ 5 ዓመት፣ 10 አመት 12 አመት ይያሉ ብቻ እስከ 67 አመታቸው ድረስ እንዲሰሩ ተደረገ። ለደሞዝ ብለዋል ነበርም የሚሰሩት። ምንም እንኳን እንደ ቤተሰብ አስተዳዳሪ ገንዘብ ያስፈልጋቸው የአራት ዋና ክፍል ኃላፊ የነበሩ ጊዜ የሚቀበሉት የአንድ ዋና ክፍል ደሞዝ ብቻ ነበር። ለምንድነው ጥፍ ደሞዝ የሚቀበለው? እኔ እንደሆነ የምሰራባቸው ስራ ሰዓቶች ቁጥር አልቀየሩ። ስለዚህ ተጨማሪ ደሞዝ አልቀበልም ብሎ ማመልከቻ ለመንግስት ጻፉ። ነገር ግን በስራቸው በጣም ከፍተኛ እርካታ ነበራቸው። አንድ ሰው ስለሚያገኘው ቁሳዊ ጥቅም ብቻ እያሰበ ሲሰራ አእምሮ በውጥረት ይሞላል። ነገር ግን አእምሮ እየጠራ ሲመጣ ለራስ ማሰብ ይቀንሳል። በዛ ፋንታ ስለሌሎች ማሰብ ይጀምራል። በማንኛውም የስራ አይነት ቢሰማራም ሁሌ የሚያስበው በስራዬ ይህን ያህል ሰዎች መጥቀም ቻልኩኝ እያለ ስለሆነ የሚሰራው በርካታ ነው። ይህ ጉዳይ በውባኪል ላይ ብቻ አይደለም። ብዙ ተማሪዎች አሁን በየቀኑ መለማመድ ሲጀምር የስራ ችሎታዬ እያደገ መጣ እያሉ ይጽፉልኛል። እኔ ከራሴም በልምድ ቢሆን እንዴት እንደሚረዳ አውቀዋለሁ። አእምሮ ሁል ጊዜ ሚዛናዊ ስለሆነ ሁሉን ችግር በግልጽ ማየት ይቻላል። በዚህ ምክንያት ችግርን በፈገግታ ማሳለፍ ይቻላል። የምትወስኑትም ውሳኔ ትክክለኛና ፈጣን ይሆናል። በዛ ላይ 2 ሰዓት በየቀኑ ለቪፓሳና ስለሰጣችሁ ምንም ጊዜያችሁን እያቃጠላችሁ አይደለም፣ በጊዜያችሁ በደንብ እየተጠቀማችሁ እንጂ። ስለዚህ ለአንድ አመት ያህል ጠንካራ አቋም ውሰዱ። ከዛ በኋላ የህይወታችሁ አካል ይሆናል። እለት ተእለት መለማመድ አይቸግራችሁም። እንደ ህይወት ፕሮግራማችሁ መሰረት አንድ ቋሚ ሰዓት ምረጡ። ጠዋት አንድ ቋሚ ሰዓት፣ ማታ አንድ ቋሚ ሰዓት ምረጡና ሁሌ በዛ ሰዓት ለመለማመድ ሞክሩ። እንዲሁም ሌላ ምንም አይነት ነገር የማይካሄድበት ለሜዲቴሽን ብቻ የተወሰነ አንድ ቦታ ቢኖራችሁ ይመረጣል። ያው የቤተሰብ አስተዳዳሪ ወይም ባለጓዝ እንደመሆናችሁ መጠን ሁሌ አንድ የተወሰነ ቦታ ወይም ሰዓት ላይመቻችሁ ይችላል። እንደዛ ከሆነ ደግሞ የትኛውም ቦታ በየትኛውም ሰዓት፣ ነገር ግን በቀን 2 ሰዓት እንዳያመልጣችሁ። በተጨማሪ አልጋችሁ ላይ ጋደም ብላችሁ አይናችሁን ጨፍናችሁ ከመተኛታችሁ በፊት ለ5 ደቂቃ የሰውነታችሁን ስሜት አንቻ አንቻ አንቻን እያጤናችሁ እንቅልፍ ይወስዳችሁና የሚቀጥለው ቀን ስትነቁ አሁንም አንቻ አንቻ አንቻን እያጤናችሁ ብትነቁ ይህ እብድ አእምሮ ሌሊቱን ሙሉ ሲዘባርቅ ከመያደር አሁን ስራ አገኘ ማለት ነው። ሌሊቱን ሙሉ የሰውነት ስሜትን እያጤነ ያድራል። እንዲሁም በከተማችሁ፣ በሰፈራችሁ፣ በአካባቢያችሁ ሌሎች የዚህ ሜዲቴሽን ተለማማጆች ካሉ ቢያንስ በሳምንት አንዴ የህብረት ሜዲቴሽን ብታደርጉ በጣም ይረዳል። ምናልባት ሳምንቱ ሙሉ የሆነ ትልቅ ማህበል በህይወታችሁ ላይ መጥቶባችሁ ቪፓሻናን ቀርቶ አናፓናን እንኳን መለማመድ ያቅታችሁ ይሆናል። ከዛ በህብረት ስትቀመጡ አካባቢያችሁ ጠቅላላ በዳማ እርግብግቦች ስለሚሞላ እናንተም ባትሪያችሁን ትሞሉና የሚቀጥለውን ሳምንት በተሻለ ሁናቴ መስራት ትችላላችሁ። በተጨማሪም አንድ ሰው ከልቡ በዚህ ቴክኒክ ለመጎልበት ከፈለገ ቢያንስ በአመት አንድ ጊዜ 10 ቀን ኮርስ ማድረግ አለበት። ሰራተኛ ከሆናችሁ ይህ የአመት ፈቃዳችሁ ነው ማለት ነው። ለ10 ቀን ያህል የውስጣችሁን እውነት ጠቀስ አድርጋችሁ ስትወጡ በጥንካሬና በኃይል ትሞላላችሁ። ስለዚህ የሚቀጥለውን አመት የህይወት ውጣ ውረድ በቀላሉ ትወጡታላችሁ። የ10 ቀን ሜዲቴሽን በየአመቱ ህይወታችሁን በደንብ ያድሰዋል። የሚመቻችሁ ከሆነ እንደዚህ አይነት የሜዲቴሽን ማዕከል ብትመጡ ጥሩ ነው። ምክንያቱም ይህ አካባቢ በዳማ እርግቦች ስለተሞላ በመጠኑ ይደግፋችኋል። የማይቻል ከሆነ ግን ምንም ችግር የለም፣ የግላችሁን ኮርስ አዘጋጁ። አሁን አጠቃላይ ቴክኒኩን ታውቁታላችሁ። ህጉን፣ ስነ ስርዓቱንና ፕሮግራሙን በደንብ ታውቃላችሁ። ስለዚህ አንድ ለየት ያለ ክፍል ምረጡና አንድ ምግብ በየሰዓቱ የሚያቀርብላችሁ ሰው አዘጋጅታችሁ ስራችሁን ጀምሩ። ለአስተማሪያችሁ የግል ኮርስ እንደጀመራችሁ ብታሳውቁት ይጠቅማል። ግን ለመሆኑ አስተማሪያችሁ ምንድን ነው የሚያደርግላችሁ? ወይስ አሁን አስተማሪያችሁ ጠርቷችሁ ፊት ለፊታችሁ ያስቀምጣችሁና ችግር እንዳለባችሁ ከጠየቃችሁ በኋላ አይናችሁን ጨፍናችሁ ሜዲቴሽን አድርጉ ሲላችሁ በዛን ሰዓት እሱ ወይም እሷ ምንድነው የሚያደርጉት? ይህንን ትናንት የተማራችሁትን ቴክኒክ ሜታ እሱን ነው የሚለማመዱት። ሜዲቴሽናችሁን በድል ተወጡ። በመጥፎ የከባቢው ርግብግቦች አትረበሹ እያሉ ነው የሚመኙላችሁ። እና ይህ የሜታ ንዝረት ደግሞ የትም ይደርሳል። ነገር ግን ላስተማሪያችሁ ባታሳውቁ ምንም ችግር የለውም። የዳማ ሞገድ የትም ይደርሳል። ይህ የተፈጥሮ ሕግ ነው። በእያንዳንዷ ደቂቃ አእምሯችሁ የጉጉት፣ የጥላቻ፣ የክፋት፣ የምቀኝነት እርግብግቦች በሚጠነስስበት ጊዜ ልክ እንደ ራዲዮ አንቴና በዓለም ላይ ከሚገኙት እንደዚህ አይነት እርግብግቦች ጋር ራሳችሁን ታወዳጃላችሁ። ከዛ ያጠነሰሳችሁት መጥፎ ነገር የበለጠ ጥንካሬ ያገኛል። ጥላቻችሁ ወይም ክፋታችሁ እየተጠናከረ ይመጣል። በተመሳሳይ ሁናቴ ጸረ ጥላቻ ወይም ጸረ ክፋት የመሳሰሉት ንጹህ ነገሮች በአእምሯችሁ ስትጠነስሱ አእምሯችሁ በዓለም ላይ ከሚገኙት የዳማ ንዝረቶች ጋር ስለሚወዳጅ ሜዲቴሽናችሁ የበለጠ ጥንካሬ ያገኛል። ለማጠቃለል ያህል አንድ ሰዓት ጠዋት፣ አንድ ሰዓት ማታ፣ 5 ደቂቃ ስትተኙና ስትነቁ፣ የ10 ቀን ኮርስ በየዓመቱ ቢያንስ መደረግ አለበት። ነገር ግን ተጨማሪ ጊዜ ካለ የበለጠ ጊዜ ብትሰጡት ምንም ችግር የለም። በማንኛውም ሰዓት በግዳጅ ላይ ወይም በኃላፊነት ላይ ካላችሁ ሁሉም አስተሳሰባችሁ ወደ ግዳጃችሁ መሆን አለበት። ግማሽ አእምሯችሁ ውስጥ፣ ግማሽ አእምሯችሁ ደግሞ ውጭ በአሁኑ ባላችሁበት ደረጃ ጥሩ አይደለም። ግን በማንኛውም ነፃ በሆናችሁበት ሰዓት አይናችሁን ገልጣችሁ ነገር ግን አእምሯችሁ ውስጥ ሆኖ አንቻን ለማጤን ብትሞክሩ ወዲያውኑ ትታደሳላችሁ። እንበልና የሆነ ቦታ አንድ ሰው እንድትጠብቁ አደረጋችሁ። ሌላ ጊዜ ቢሆን ለምንድን ነው የምጠብቀው እያላችሁ ንዴት ትጀምራላችሁ። አሁን ግን መጠበቅ ካለብኝ ምን ችግር ብላችሁ አይናችሁን እንደገለጣችሁ አእምሯችሁን ወደ ውስጣችሁ አሰባስባችሁ የሰውነት ስሜታችሁን እያጤናችሁ አንቻ 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 በጊዜያችሁ በደንብ ተጠቀሙ። የሰው ልጅ ህይወት በጣም ውድ ነው። በዛ ላይ ይህን የመሰለ ቴክኒክ በዚህ ህይወት ማግኘት ደግሞ ህይወትን የበለጠ ጣፋጭ ያደርገዋል። ጠዋትና ማታ 1 ሰዓት፣ በአመት 1 10 ቀን በትንሹ ሲሆን፣ ነገር ግን አሁንም ተጨማሪ ጊዜ ካለ አጭር ኮርስ መውሰድ ትችላላችሁ። ቤታቸው ለሜዲቴሽን ማዕከል ቅርብ የሆነ ሰዎች አርብ ማታ መጥተው እሁድ ማታ ይመለሳሉ። እንዲሁም በየግላችሁ የ5 ወይም የ3 ወይም የ2 ቀን ኮርስ ማድረግ ትችላላችሁ። አጭር ኮርስ ስታደርጉ 1/3ኛውን ጊዜ ለአናፓና 2/3ኛውን ጊዜ ደግሞ ለቪፓሻና መሆን አለበት። ግን ቤታችሁ ጠዋትና ማታ ስትቀመጡ ሁል ጊዜ ቪፓሻና ተለማመዱ። ነገር ግን አናፓናን እንዳስፈላጊነቱ መጠቀም አለባችሁ። አንዳንድ ቀን አእምሯችሁ በጣም ከተረበሸ እስከሚረጋጋ ድረስ አናፓናን ተለማመዱ። ከዛ ቪፓሻና ጀምሩ። ወይም ደግሞ ቪፓሻና እየተለማመዳችሁ በመሀከል አንድ ትልቅ ማዕበል ከውስጠኛው አእምሮ ክፍል ወደ ላይኛው መጥቶ አላሰራ ካላችሁ አሁንም ወደ አናፓና ተመለሱና አእምሯችሁን አረጋጉት። አእምሯችሁን በደንብ ከመወረዳችሁ በኋላ እንደገና ወደ ቪፓሻና ተመለሱ። አሁንም ደጋግሜ የማስገነዘበው ነገር ቪፓሻናን ስትለማመዱ እባካችሁ ከሰውነታችሁ ስሜት ጋር ጨዋታ ጀምሩ። ለስላሳ፣ ደስ የሚል የማያቋርጥ የሰውነት ንዝረት ሲያጋጥማችሁ በደስታ መቦረቅ፣ የጓጎለና የተደፈነ ደስ የማይል የሰውነት ስሜት ሲያጋጥማችሁ ድብርት ላይ መውደቅ፣ ይህ ቪፓሻና አይደለም። ይህ የቪፓሻና ተቃራኒ ነው። በቪፓሻና ማንኛውንም የሰውነት ስሜት በሚዛናዊ አእምሮ ማጤን አለባችሁ። እንዲሁም በሰውነታችሁ ላይ የሚከሰቱትን ስሜቶች ተፈጥሯዊ ባህሪ ተገንዘቡ። ለዘላለም ቋሚ ሳይሆኑ ተቀያሪ፣ ኃላፊ ወይም አንቻ ናቸው። ይህ የአንቻ ባህሪ ወይም ሕግ ከገባችሁ በጎዳናው ያለምንም ችግር ትጎለብታላችሁ። ምንም ተአምር አትጠብቁ፣ ምክንያቱም ለውጥ ቀስ እያለ ነው የሚመጣው። ግን የተሻለ ለውጥ በሕይወታችሁ ላይ ታያላችሁ። በጣም ውብ የሆነ እንቁ አግኝታችኋል። ልክ እንደማይረባ ቀስም ብላችሁ አትወሩሩት። በደንብ ጠብቁት። ተጠቀሙበት። እንዲሁም አባዙት። አንድ ታሪክ በሀገራችን። መቼም በእነዚህ 10 ቀናት ብዙ ታሪኮች እየሰማችሁ አሳልፋችኋል። ምናልባት አስተማራችሁ ታሪክ የማውራት ሱስ ሳይኖርበት አይቀርም። ለነገሩ እናንተም ታሪክ የማዳመጥ ሱስ እየያዛችሁ ነው። ስለዚህ ፕሮግራሙን ከመዝጋታችን በፊት አንድ ተጨማሪ ታሪክ። አንድ በጣም ሀብታም ሽማግሌ ባለቤቱ ሞተችበት። በእኛ ሀገር ባህል የቤት ሀብትና ንብረት የምትቆጣጠረው ሚስት ነች። እና ለጌጣጌጥ፣ ለቤት እቃዎች፣ የጎተራ ለመሳሰሉት ንብረቶች በጣም ብዙ ቁልፎች አሉ። ሽማግሌ የሚኖሩት ከአራት ልጆቻቸውና እያንዳንዳቸው ከሚስታቸው ጋር በህብረት ኑሮ ነው። ከዛ እነኚህን ቁልፎች ለአንድ ሰው በኃላፊነት ለመስጠት አራቱንም የልጆቻቸውን ሚስቶች ምራቶቻቸውን ሰበሰቡና እንዲህ አሏቸው። አሁን አንድ ፈተና ሰጣችኋለሁ። ያንም በጥሩ ውጤት ያለፈ የዚህ ቤት ሀብት ተቆጣጣሪ ይሆናል አሏቸው። እና 5 የበቆሎ ፍሬዎች ለእያንዳንዳቸው ሰጧቸው። ከአራት ዓመት በኋላ ተመልሼ እመጣለሁ እና እነዚህን 5 የበቆሎ ፍሬዎች በደንብ ያልጠበቀ ይህንን ሁሉ ንብረት ለመጠበቅ አይችልም እና በደንብ ጠብቁ ብለዋቸው ሄዱ። የታላቅየው ሚስት ሽማግሌው አብዷል እንዴ? እስቲ ለእነዚህ ለማይረቡ የበቆሎ ፍሬዎች ለአራት ዓመት መጨነቅ። አሁን ወደዚያ ወረወራቸውና ሲመጣ ሌላ 5 ፍሬዎች ሰጠዋለሁ ብላ ወረወረችው። ሁለተኛዋ ለእነዚህ ለማይረቡ ፍሬዎች መጨነቅ አያስፈልግም፣ ግን መወርወርም አያስፈልግም። ይህ ሽማግሌ የህይወት ልምድ አለው። ስለዚህ ነገሮችን ከመሬት ተነስቶ አያደርግም። ምን ይታወቃል፣ እነዚህ 5 ፍሬዎች ተአምር የሚያሰራ ኃይል ቢኖራቸውና ሽማግሌው በኋላ መጥቶ ቢያቸው ሲለኝ በልቼ ይህን ተአምር ወይም ያን ተአምር መስራት ብችልስ? ታዲያ ለምን አሁን በልቻቸው ሲመጣ ሌላ ፍሬ አልሰጠውም ብላ በላቻቸው። ሶስተኛዋ በጣም የቁልፎቹ ኃላፊ ለመሆን ትጓጓ ነበር እና በደንብ እየተቆጣጠረች ለአራት ዓመት ጠበቀቻቸው። አራተኛዋ በጓሮ በሚገኘው መሬት ቆፍራ ዘራቻቸው። 5 የበቆሎ አትክልቶች እያንዳንዳቸው ወደ 100 የሚጠጉ ፍሬዎች አስገኙላት። በሚቀጥለው ዓመት እነዚህን 500 ፍሬዎች ዘራቻቸው። ከዛ በሚቀጥለው ዓመት ከ500 ፍሬዎች የተገኙትን ሁሉንም ፍሬዎች እንደገና ዘራቻቸው። እንደዚህ እያለች ብቻ በአራተኛው ዓመት ላይ በበቆሎ ኩንታል መጋዘኑን ሞላቸው። ከዛ በአራተኛው ዓመት ሽማግሌው ሲመጡ ሁሉም የየራሳቸውን ታሪክ ተናገሩ። አራተኛው ጋር ሲደርሱ 5 ፍሬዎች ተባስተዋል፣ መጋዘኖች ጠቅላላ በበቆሎ ሞልተዋል አለቻቸው። ሽማግሌው እጅግ በጣም ተደሰቱ። ይህቺ የቤተሰቡን ሀብት በሥነ ሥርዓት ተቆጣጥራ መምራት ትችላለች ብለው ቁልፎቹን ሁሉ ሰጧት። ይህም ሽማግሌ 5 የዳማ ፍሬዎች እየሰጣችሁ ነው። እናንተም በተቻላችሁ መጠን አባዙት አባዙት። የቁልፉ ስብስብም ከኔ ጋር ሳይሆን ከእናንተው ጋር ነው። በዳማ ጎልብቱ፣ በዳማ ጎልብቱ፣ በዳማ አደጉና በውስጣችሁ ያለውን ገነታዊ በር ከፍታችሁ ተደሰቱ። በውስጣችሁ ያለውን መንግሥተ ሰማያዊ በር ከፍታችሁ ተደሰቱ። በውስጣችሁ ያለውን ኒባኒክ በር ከፍታችሁ ተደሰቱ። በዳማ ጎልብቱ፣ በዳማ ጎልብቱ። ዳማ በጣም ውድ ነገር ነው። አንድ ተጨማሪ ነገር ሳረሰው። ይህ ለግል ጥቅሜ ነው። መቼም በነጋዴ ቤተሰብ ውስጥ ተወልጄ ይህ ስለ ራስ የማሰቡ ነገር በቀላሉ አይሄድም። በሀገራችን ያሉትን አብዛኞቹን ባህሎች እያስወገድኩኝ ነበር፣ ግን ይህን ባህል በጣም ወደዋለሁ። ባህሉም አንድ ሰው አንድ የሆነ ጥበብ፣ ቴክኒክ ወይም ትምህርት ከማንኛውም ጉሩ ወይም ማስተማሪ ተምሮ ተገቢው ዋጋ ካልተከፈለው፣ ጉሩ ዳክሽና እንለዋለን፣ በደንብ ካልተከፈለ ቴክኒኩ አይሰራም። ይህም ባህል በጣም በጣም ወደዋለሁ፣ ምክንያቱም እኔ ያስተማርኩበትን ዋጋ እፈልጋለሁ። እዚህ እናንተ የምሰጡት ገንዘብ ወይም የዕቃ ስጦታ ለመጪዎቹ ተማሪዎች ነው። ይህ መጪዎች ተማሪዎች ኮርሱን በተሟላ ሁኔታ እንዲከታተሉ ይረዳል። ታዲያ አስተማሪያችሁስ ምን ያገኛል? መቼም ለወፍራም አስተማሪ ወፍራም ክፍያ ሳያስፈልገው አይቀርም። ምን አይነት ወፍራም ክፍያ? ጠዋትና ማታ ለአንድ ሰዓት ከተለማመዳችሁ በኋላ ልምምዳችሁን ከመጨረሳችሁ በፊት ሜታ እየተለማመዳችሁ ሁሉም ፍጡራን ደስተኞች ይሆኑ፣ ሁሉም ፍጡራን በሰላም ይኑሩ ስትሉ እኔን ልታስታውሱኝ ትችላላችሁ? ግን ባታስታውሱኝ እንኳን ሁሉም ፍጡራን ደስተኞች ይሆኑ ስትሉ እኔም ከፍጡራኖች አንዱ ስለሆንኩኝ የእናንተ ሜታ ሞገድ ይደርሰኛል። ስለዚህ ከሜዲቴሽን በኋላ ይህን ሂሳብ መክፈል ከረሳችሁ ቴክኒኩ አይሰራም። በዳማ በልጽጉ። ዳማ በጣም ጥሩ ነገር ነው። ንጹህ ዳማን ለማግኘት ባለፈው ህይወታችሁ ጥሩ ነገር ሰርታችሁ መሆን አለበት። እና አንድ ሰው ንጹህ ዳማን በማግኘቱ በጣም እድለኛ ነው። እናንተ አሁን አግኝታችሁታል። አለበለዚያ አንድ ሰው ዝም ብሎ የማይሆን የሃይማኖት ድርጅት ውስጥ ራሱን ይዘፍቅና እድሜው በከንቱ ይባክናል። ነገር ግን በዚህ ህይወታችሁ አሁኑኑ ጥቅም የሚሰጥ ንጹህ ዳማን በማግኘቱ አንድ ሰው እድለኝነት ሊሰማው ይገባል። በጣም ጥሩ። አሁን አግኝታችሁታል። ራሳችሁ ተጠቀሙበት፣ እንዲሁም አባዙት። ከመከራችሁ ሁሉ ነፃ ለመውጣት ለእናንተ እንዲሁም ለብዙሃኑ ጥቅም ስትሉ ተጠቀሙበት። ዓለም የተሞላችሁ በመከራ ነው። የሰው ልጆች በየቦታው እየተሰቃዩ ነው። እንዴት ከመከራቸው ነፃ ማውጣት ይቻላል? ይህን እያሰባችሁ ራሳችሁን በዳማ አዳብሩ። ይህን የዳማ ኮርስ ከመዝጋታችን በፊት ለጥቂት ጊዜያቶች ሜታ ባቫና እንለማመድ።